ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሐምሌ 13 ቀን 2012 ዓ.ም ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሐምሌ 13 ቀን 230 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ የበሉበትን ወጭት ሰባሪ በሆኑ ዝቃጮች የቄሮ መንጋና የኦነግ አሸባሪዎች የሚታመሰው ምስራቅ አርርጌ የመምህሩን የብሶት መልእክት ደርሶናል እናቀርባለን። በማስከተል ከዝግጅት ክፍላችን የትግል ጽናትና መዋጃቸው በሚል ርዕስ የቀረበውን እናሰማለን። በመጨረሻም ህሊና ዳኛቸው የሽግግር ጥያቄና የምሁሩ ሚናን በተመለከተ የላኩልንን ትንታኔ አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
እሁድ ሐምሌ 12 ቀን ከጤና ሚኒስቴር የተሰጠው መግለጫ በኢትዮጵያ የኮሮና ቫይረስ በጣም እየተስፋፋ መሄዱን አስታውቋል። በዚህ ሁለት በ24 ሰዓት ውስጥ በተደረጉ 7334 ምርመራዎች 704 ሰዎች በቫይረሱ የተያዙ መሆናቸው ተገልጿል። በዚህም ምክንያት በይፋ የሚነገረው የቫይረሱ የተያዙ ሰዎች ጠቅላላ ቁጥር 10207 የደረሰ ሲሆን በቫይረሱ ከተያዙ ሰዎች መካከል 55 የሚሆኑት ከአዲስ አበባ፣ 39 ከትግራይ፣ 30 ከኦሮሞ፣ 2 ከአማራ፣ 11 ከሲዳማ፣ 10 ከድሬዳዋ፣ 5 ከቤኒሻንጉል፣ 3 ከአፋር፣ 3 ከሶማሌ፣ 3 ከሐረሪና 2 ከደቡብ ናቸው። በቫይረሱ ምክንያት 3 ሰዎች ህይወታቸው ያለፈ መሆኑ ሲጠቀስ በቫይረሱ ምክንያት ህይወታቸው ያለፈው ቁጥር 170 አድርሶታል። እሁድ ሐምሌ 12 የተመዘገበው ቁጥር እስካሁን ከተመዘገበው ከፍተኛ ቁጥር ሲሆን የምርመራው መጠን እየጨመረ ሲሄድ በቫይረሱ የተያዙ ሰዎች መጨመሩ ቫይረሱ በአገር ውስጥ በብዛት መሰራጨቱ እንደሚያመለክት ባለሙያዎች ይናገራሉ። በዜጎች በኩል መደረግ የነበረበት ርቀት መጠበቅ፣ ጭንብል ማድረግ፣ እጅ መታጠብ፣ አለመሳሳም፣ አለመጨባበጥ ወዘተ በሚገባ ባለመከወራቸው ቫይረሱ ሊስፋፋ ችሏል ተብሏል። በተያያዘ ዜና ከጎረቤት አገሮች በቫይረሱ የተጠቁ ሰዎች ወደ አገር ውስጥ እንዳይገቡ በሱዳንና በደቡብ ሱዳን በኩል ያሉ የድንበር በሮች የተዘጉ መሆናቸውን የቤኒሻንጉል ጉሙዝ አካባቢ የኮሙኒኬሽን ኃላፊ አስታውቋል። በቤንሻንጉል ጉሙዝ አካባቢ የሚኖሩ ከ65 ሺህ በላይ የሚሆኑ የደቡብ ሱዳን ስደተኞች ከመጠላጠቢያቸው እንዳይወጡ ጥብቅ ቁጥጥር እየተደረገ ነው ተብሏል። ከቅርብ ጊዜ ወዲህ በወያኔ ቡድንና ስልጣን ላይ በሚገኘው አገዛዝ መካከል የተከሰተው ቅራኔ እየተወጠረ መሄዱ የአገዛዙ ባለስልጣኖች ያሳሰበ ጉዳይ መሆኑ ሲታወቅ፣ በሳምንቱ መጨረሻ ላይ የአገዛዙ ቁንጮ ከሻቢያ ባለስልጣኖች ጋር ለመነጋገር ወደ አስመራ ተጉዟል። ሁለቱ መሪዎች የተነጋገሩበት ጉዳይ ምን እንደሆነ ባይታወቅም የአባይ ጉዳይና የጸጥታ ጉዳይ ሳይሆን አይቀርም የሚል ግምት ብዙዎች እየሰጡ ነው። የሻቢያ መሪ ባለፈው ሳምንት ውስጥ ወደ ሱዳንና ግብጽ በሄዱ አሁን ደግሞ ከአገዛዙ ቁንጮ ጋር መገናኘቱ በይፋ ያልታወቀ የአስታራቂነት ሚና ለመጫወት ነው የሚል መላምት ግምት ውስጥ የገባ ሲሆን፣ የሻቢያው መሪ ሶስቱም አገሮች ሊያሳርቅ የሚችል ሐሳብ ማቅረቡን አንዳንድ ምንጮች ይገልጻሉ። የአገዛዙ ቁንጮ ወደ አዲስ አበባ ከመመለሱ ጥቂት ቀደም ብሎ የሳዋ ወታደራዊ መሰልጠኛ ጣቢያ እንዲጎበኝ መደረጉ ግን አነጋጋሪ ሆኗል። የሳዋ ወታደራዊ ጦር ሰፈር ከዚህ በፊት ማንም የውጭ መሪ ያልጎበኘው ሲሆን በአገዛዙ ቁንጮ እንዲጎበኝ መደረጉ የወያኔን ቡድን ለማስወገድ ኃይል ማሳያ ሳይሆን አይቀርም የሚል ግምት ተወስዷል። ከዚህ በተረፈ የወያኔው መሪ ደብረጽዮን ገብረ ሚካኤል እሁድ ሐምሌ 13 ቀን በሰጠው መግለጫ ወያኔ በሚወስደው እርምጃ ላይ ጫና ለመፍጠር የሚደረግ ሙከራ አለ ካለ በኋላ አገዛዙን ሻቢያ በሚስጥር በትግራይ ላይ ጥቃት ለመሰንዘር እየተዘጋጁ ስለሆነ አብረን ተባብረን ይህን ሴራ እንመከት የሚል ጥሪ አስተላልፏል። የዓለም አቀፉ የስደተኞች ድርጅት ባለፈው ሳምንት ውስጥ ባሰራጨው ዘገባ ከሰኔ 20 እስከ ሐምሌ 3 ባሉት ቀናት ውስጥ በኢትዮጵያ ውስጥ በ16 ቦታዎች የዜጎች መፈናቀል የተደረገ መሆኑን ገልጿል። 7500 የሚሆኑ ዜጎች በኦሮሞ በሚገኙ 6 ዞኖች ውስጥ የተፈናቀሉ ሲሆን 2082 ሰዎች በደቡብ አካባቢ የሚገኝ አንድ ዞን ውስጥ የተፈናቀሉ መሆኑን ታውቋል። በአገር ውስጥ የተፈናቀሉ ዜጎች መጠለያ እንዲሁም ለኑሮ አስፈላጊ የሆኑ የመጠጥ ውሃ፣ ምግብና የምግብ ማብሰያዎች እንዲሁም የመጸዳጃ ዕቃዎች እየተሰጣቸው መሆኑን ተገልጿል። ከሀጫሉ ሞት በኋላ በኦሮሞ አካባቢ አሸባሪዎች ባደረሱት ጥቃት ምክንያት የተፈጠረው አለመረጋጋት አሁንም የቀጠለ መሆኑ እየተነገረ ነው። የአገዛዙ የጸጥታ ኃይሎች የተፈረሰባቸው አካባቢዎች ተቆጣጥረዋል የሚል መግለጫ ባለስልጣኖች በተከታታይ እየሰጡ ቢሆንም በተለያዩ አካባቢዎች የሚኖሩ ዜጎች አሁንም ስጋት ያለባቸው መሆኑን ተናግረዋል። አሸባሪዎች እንዳሻቸው እንዲጨፍሩ የፈቀደላቸው ያለው አገዛዝ በመሆኑና በርካታ የአገዛዙ ኃይሎች በተካሄደው የዘር ማጥፋት ወንጀል ተባባሪ መሆናቸው በመረጋገጡ ተመሳሳይ ጥቃት ቢፈጸም የጸጥታ ኃይሉ ይከላከልናል የሚል እምነት እንደሌላቸው ብዙዎች ለዜና ምንጮች ተናግረዋል። ከኢትዮ ቴሌኮም ውቅና ውጪ የሚሰራ ዓለም አቀፍ የሳተላይት መሳሪያ ከጃዋር መሐመድ ቤት መገኘቱና ባለፈው ሳምንት አቃቢ ሕግ ለፍርድ ቤት ያቀረበ መሆኑ ታውቋል። መሳሪያው ለየት ባለ ሁኔታ የኢንተርኔት አገልግሎትን ለመጠቀም የሚያስችል ሲሆን ከተለያዩ የዓለም ክፍሎች ጋር በሚስጥር ግንኙነት ለማድረግ ያስችላል ተብሏል። በሌላ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመክፈል የኦሮሚያ ቤተክርስቲያን የመሰረቱት አንዳንድ ግለሰቦች በፖሊስ እየታሰሩ መሆናቸው ተነግረዋል። ግለሰቦቹ ከጽንፈኛው ጃዋር መሐመድ ጋር የቅርብ ግንኙነት የነበራቸው ናቸው። አድማጮቻችን፣ የዚህ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ። Yeah, we just can't.
Hello. ነው ወጥተው ጋዊነት የተላበሰ ስኪመስል በቀን በስፋት ፀሐይ ዓለም እስኪሰማ በአየር ላይ በሚያውሉት የጥፋት መልእክት በእርግጥም ብዙዎች አይሆኑ ሆነዋል እስከ ፍልሰተ ሕይወት ድለመን ሁለት ስፍራቸውን በልጅነት እድሜ ለቀው ያስተማረውን ሕዝብ ለማስተማር ልም ካለ ገጠር ገብቶ ያገለገሉ መምራት ሳይገቡ ዛሬ በሰላፊነት ተፈርጀው ባስተማሯቸው ተማሪዎች ጥቃት እንዲደርስባቸው በጋዝ ተልዕኮ ተሰጥቷቸው ሲተገብሩ ምንም እንኳ እንዳሰቡት ባይሆንም ግን ለምን ፈጣሪ ኢትዮጵያን ለእናት ጡት ነካሾች እንደማይተዋት የጸና እምነት አለኝ። ያም ሆነ ይህን በትወታ የዘመን ዋዜማ ሆኜ ያጫወትኩኝ የምሬት መጨረሻ እንድንዛዜ ወስደው እያጣቸው በተመሳሳይ ችግር ውስጥ ያሉ ዜጎች ሁሉ ይወክላል ብዬ ስለማስብ አደራህን በተመቸ ጊዜና ሚዲያ በአየር ላይ እንዲሁ ታደርጋለ ብዬ አምናለው ይቅና ብሎ የተሰናበተኝን የተከፋው ወዳጄን መልእክት እኔም እንዲያቀራብሬ ያጠራቀርኩትን አሳዛኝነት በዚሁ አጠናቀቅ። በሌላ ጊዜ በሌላ ትንታኔ እስከመጣ ቸርን ሰንብት።
ዋሳችን በድኖ ስንፋሳችን እስቲገጣ ሄያው አካል ምስተበልቶት እስኪወጥ በዝምታ ለሳን ሸረሪት አድርቶበት ሄያውነቱ እስኪያከተም ትንታግ እሳት እስኪስለመለም ነበልባሉ እስኪጨልም እንጫለን እንጫለን እውነት ተውጣ ፈተታበብ እንላለን መንጋጋ መንጋጨላችን በቦክስ በተደፍ ቢወልቅ በትንታግ የጥይታረር የራስ ጥላችን ቢሰነጠቅ በመራጃ ዘነዘና ጽኑ አጥንታችን ቢጨፈለቅ በሰይፍ በሰላ ፋንጃ ለምለም ስጋችን ቢጨቀጨቅ እንጫለን ደውነት ለሐቅ እንሞታለን እንጫለን ኤሎሄ እንላለን ደምፍራችን ተበጥቶ ደማችን እንደውሃ ቢቀዳም ሰባዊ ክብራችን ተገፎ በቁም ስቃይ ብንቃተትም ምድረስ ይሆል ታጉረን እመቀመቅ በነወርድም እንጫለን አንደክመም ከቶንም አንታከተም የሰው ልጆች ስቃይ ሪታ ረሃብ ርዛት ዋይታ እንደው ዳቂ በያፋልቱ መደፋቱ መሰጣቱ እስኪያበቃ ሰቆቃው ምሬት ሰቀቀን ዋይታው እስኪያበቃ እስኪያበቃ መረገጡ በባርነት መገሽለጡ በሸብጣፎት መሸጎጡ እንጫለን እንጫለን እንላለን እውነት ፍትህ እኩልነት ሰብአዊነት ነጻዊነት ያብብ ይውጣ እንላለን እንጫለን 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 የትግል ጽናትና መዋጃቸው አጋጅና ረኛ በተግባር ይመሳሰሉ በመግባር ግን ይለያያሉ። አጋጅ ከፊት ቀድሞ ከብቶችን እንዳይሄዱ የሚያግድ ሲሆን ረኛ ደግሞ ከኋላ ሆኖ በድምጹ ብቻ መልእክቱን እያስተላለፈ ጭራቸውን ጎተት ጎተት እያደረገ የሚነዳ ነው። ሁለቱም ነጂዎች ናቸው። እየደበደቡም እያስፈራሩም ከብት ለመጠበቅ እየተሰማሩ ናቸው። ከከብቶቹ መንጋ መሃል ትእዛዝ ተቀባዩ ከፊት እየመራ የሚሄደው ነው። ማንንም ባይመርጣውም ራሱ መርጦ ሌሎቹ እሱን ተከትለው እንዲጓዙ ያደርጋል። ገደልም ቢሆን ተከትለው ለመግባት የማያቅማሙ ተከታዮች አሉት። ያ የሚሆነው አንድ የሚያስደነብር ነገር እስከሚገጥማቸው ጊዜ ድረስ ነው። ተኩላ ከመሐከላቸው ካለ ጅብ ተመሳስሎ ተሰልፎ ከሆነ ያን ሲያውቁ በድንጋጤ በትንትናቸው ነው የሚወጣው። የሰው ልጅ ታዲያ እንደዚህ አይደለም። አመራሩንና አካሄዱን ያያል። ካልመሰለው ተከትሎ አይንጋፈፍም ያፈገፍጋል። ከፊት ለፊቱ በሚመጣ ምንም ነገር እንዳይጎዳ ራሱን ለመጠበቅ ይዘጋጃል። አስፈላጊውን ሁሉ ጥንቃቄም ያደርጋል። በማያውቀው ነገር መናጆ ሆኖ አይንጋፈፍም። የዚህ አይነቱን ጠባይ የሚታይበት ሰው አንድም መላ በማጣት አልያም በፍርሃቱ የተጨነቀ ሊሆን ይችላል። በተለይ እንደ ኢትዮጵያውያን ያሉ ዘመናቸውን በሙሉ አገራቸውን ከወራሪዎች በመከላከል የኖሩ ህዝቦች ቀርቶ ማንም ጤነኛ ዜጋ አገሩን የሚጠላና በገዛጁ አፈራርሶ ለጠላት የሚያስረክብ የለም። አገርን አክብሮ መያዝ የማንም ዜጋ ግዳጅ ነው። በድሮዋ ሶቪየት ህብረት ይማር የነበረ አንድ ኢትዮጵያዊ በረዶ አንሸራቶት በጀርባው ቢንጋለል እዚያው የተኛበት ቦታ ሆኖ አሁን ሰው ይህን አገር ብሎ በሚሊዮን የሚቆጠር ህዝብ በውጊያ ያስጨርሳል? ምን አለ ጀርመኖቹ ጥርግርግ አድርገው ቢወስዱላቸው ብሎ አለ። የአገር ትርጉሙ አልገባውም። የአገር ፍቅር በአጋጣሚ ክስተት፣ በድንገተኛ ፍቅር በቃኝ የሚሉት ጉዳይ ለመሆኑን አልተረዳውም። መውደቁ ብቻ ነው የታየው። በወደቀበት ላይ በሰላም መንጋለሉን ተነስ ብሎ ያለመረገጡን አላጤነውም። ለአገር ሲባል ቢሞት፣ ለአገር የተፈለገውን ሁሉ መስዋዕት ቢከፈል ቅር የማይለው ስለዚህ ነው። እንኳንስ ኢትዮጵያን በመሰለ የ13 ወራት ፀሐይ በሚታይባት አገር ውስጥ የተወለደ ሰው ቀርቶ ያልተወለደባትም ቢሆን መስዋዕት ለመክፈል ወደ ኋላ የማይል መሆኑ አያጠራጥርም። ሀገር በትውልድ ቅብብሎች ተጠብቃ ስትኖር የምትስከፍለው መስዋዕትነት አለ። በመሆኑም ነው በየጦርነቱ አካላቸውን ያጎደሉ ሰዎች መኖራቸው የታየው። ዛሬ በልመና ተግባር ተሰማርተው የዕለት ኩርሳቸውን የሚያገኙ አርበኞች መኖራቸው ኢትዮጵያ አገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ቢያሰኝ አያስገርምም። አርበኞች ውለታቸው በሚቆጠርላቸው አገሮች ውስጥ ኖረው ቢሆን ኑሮ እንኳንስ በውርጭና በሐሩር ሊንገላቱ በቤታቸው ሆነው በስርዓት በተጦሩ ነበር። በአመት በዓላት ላይ ገድላቸውን ለመዘከር ሲወጡ እንኳ የቄሮን ግልምጫ ችለው ነው። ኮሎኔሉና አንዳንድ በጥቅም የታወሩ ባንዳዎች መቻቻል እያሉ ይሰብካሉ። ምኑ ነው የሚቻለው? ችግሩ፣ ማሽጓጠጡ፣ ስድቡ፣ መብት መነፈጉ፣ መገደሉ የቱ ነው የሚቻለው? የስልጣኔ መሰረቱ የሰው ልጆችን ክብር መጠበቅ ነው። ዜጋን እንደ አሮጌ ቁና ተጠቅሞ መወርወር ከጤነኛ አገርና ሕዝብ የሚጠበቅ አይደለም። በርካታ ጀግኖችን ከሜዳ ላይ ጥሎ ፎቅ ቢገነቡ የቆሙበትን መሰረት አለማወቅ ነው። አገር ሰላም ካልሆነች እንኳንስ ቤትና መንገድ አካል ይፈርሳል። እነዚህ ጀግኖች እንደሌላው ሁላ መንደር ለመንደር እያውደለደሉና ሰውነታቸውን ተከባክበው ጸጉራቸውን ኮኮስ እየለቀለቁ መብለጭለጭ ጠፍቷቸው ሳይሆን አገር ማለት የአገር ነጻነት ማለት ትርጉሙም ምን እንደሆነ ስለገባቸው ብቻ ነው የአገርን ጠላት ለመፋለም የማይዳዳቸው። ይህንን የአርበኝነትና የአባቶች ወኔ የተላበሰ ወጣት የታየው በስድሳዎቹ ውስጥ በነበረው ትውልድ አማካኝነት ነበር። አገርና ሕዝብ ከምንም በላይ የሚፈቀሩ መሆናቸውን ለመመስከር ሕይወትን አሳልፎ መስጠት ብርቅ ያልሆነበት። አርበኞች የነሱ ሕይወት ከሕዝብ ደህንነት በላይ የሚታይ አለመሆኑን ለማስመስከር ነው በዘመቻ አካላቸውን የሰውት። የአርበኛ ልጆችም ከቶውንም የባንዳን ትውከት ሲጠርጉ እንደማይኖሩ ማወቅ ተገቢ ነው። የትግል ጽናት በአዋዦች ሰበካ አይሸራረፍም። ኢትዮጵያ ህልውናዋ እስከ ዛሬ ድረስ ተጠብቆ የኖረውም በእነዚህ አይነቶቹ አርበኞች የትግል ጽናት ነው። ታዲያ አርበኛ እንዴት አስተዋሽ ይጣ? አገር እንዴት በአገር ጠላቶች እጅ ውስጥ ትውደቅ? ጃሎ ማያው ሰዓት ቀርቧል። አሁን ለምንድን ነው ፈሪ ማጦንጦኑ? ቅጠል ላይ በጠስ ካልደረሰ ቀኑ ተብሏልና። دل كمكرا للوطاو يتبياز يتبيا لزل عالم بنص النطوى تكبرا تنور
የሽግግር ጥያቄና የምሁሩ ሚና የልምዶች ሁሉ ክፉ ትምህርት ያልተገበዩበት ነው ማለት ይቻላል። ዚያደረሰንን መንገስን መረምር ዛሬ ለምንገኝበት አዘቅት መሰረቱ ካለፈው ስተት ያለ መማራችን መማርም ያለ መፈለጋችን ነው። ጊዜ ሽግግር መንግስ መስራታና ሻፈረኛ ያለው ድርግና ተባባሪው ሚወሰው አንድ ተውለት ፈይተው በህዝብ ትግል ወደ ታሪክ መዘክር ቢወረወሩም ጥያቄውን ዛሬም ያለው ወያኔ ካለፈው ተምሮ ምላሽ መስጠት ባለመፍቀዱ ኢትዮጵያን የምስራቅ አፍሪካ የሽብር አምራች ሀገር አድርጓታል። ከምናየውም ችግራችን ቀጣይ እንጂ ወደ መፍትሄው እየተጓዝላ ለመሆኑ አያሌ ምልክቶች አሉ። ለዚህ ሁሉ የህዝብ ስቃይ ከስራቶቹ ቀጥሎ ተጠያቂው የዘመኑ አምባገነን ስራቶች ተባባሪ የሆነው የሞሮ ክፍል ነው። ሞራን በማንኛውም ማህበረሰብ ህይወት በተለይም ህዝባዊ የለውጥ እንቅስቃሴ በሚካሄድባቸው ሀገሮች ውስጥ በክፉም ሆነ በበጎ ይነው የማይባል ከፍ ያለ ድርሻ አላቸው። ስለዚህም ይህንን ለጥፋትም ሆነ ለበጎ አላማ ትልቅ ተጽዕኖ ፈጣሪ የሆነን የህብረተሰብ ክፍል በቅርበት መመልከቱ በተለይም በሀገራችን ላለፉት ረጅም ዓመታት ህዝባችንን እንዲሸከመው ከተፈረደበት መከራና ከከፈለው ዋጋ አኳያ የዚህን የህብረተሰብ አንድ ክፍል የግማሽ ምዕት ዓመት ሚና በሚዛን ላይ አስቀምጦ ማየቱ የማህበረሰባችን የዜግነት ግዴታ ነው ማለት ይቻላል። ዚህን ባለፈውንም ባልተቋጨውና በመካሄድ ላይ ባለው ትግል ይኸው የሞሩ ክፍል እንደ ሰስት መልኩን እየለዋወጠ የሥርዓቱ የጀርባ ጥንትነቱን በመቀጠል በህዝብና በሀገር ጣፋንታ ላይ ያደረሰ ያለው አደጋ ላፍታም ባለመቋረጥ ዜጎችንን ሀገራትፊ የባንዳ መንጋ ማጋለጥና ክፉ መንገዱን መዝጋት እንደሚገባ ለማሳሰብ ነው። ለመሆኑ ሞሩ ማን ነው? በሀገራችን የመብትና አገራድን ረጅም ትግል ውስጥ ምን ሚና ነበረው አለው? ኤድዋርድ ሳይድ የተባለው ታዋቂ ጸሐፊ ሙር የተባለውን የህብረተሰብ አባል ሲገልጸው ምጡቅ ከሆነው የውቀት ክህሎት ባሻገር መንግስቴም ለፍትህና ለተበደሉት የሚሟገት ያምባገነንና የገዢዎችን ትርክት ያለማቋረጥ የሚያጋልጥ እነተን ለኃይላትና ስልጣናት በትፍረት የሚናገር ግፍና በደልን የሚጸየፍ የገዢዎችና የኃይለኞች ጥቃት ኢላማ በመሆኑ ሁሌም በመታፋፍና በህይወት ጠርዝ ላይ የሚጓዝ ታላቅ ስብና የተጎናጸፈ የህብረተሰብ ህሊና የሆነ ፍጡር ነው። ይህ የእውነተኛ ምሁር ባህሪ ጻፊውን ባይለው እንኳን ዩኒቨርሳል የሆነ ማንኛውንም የተማረ ዜጋ ሊላበሰው የሚገባ ክብር እሴት ነው። ምሁሩ የቆመው አምባገነን ስርዓቶች ለሚሰሩት ስራ ምስጋናን ለማቅረብ ወይም ለወንጀላቸው ማጠያቂያ ለማፈላለግ ሳይሆን እያንዳንዱን እንከናቸውን እየተከታተለ ለማጋለጥና ህዝቡን አቅቶ እንዲታገላቸው ለማድረግ ነው። ወነተኛው ምሁርና አምባገነንነት ምን ግዜም እሳትና ጭድ ናቸው። ዝባችንን ለመሰረታዊ መብቱና ለጻነቱ ባካሄዳቸው ትግሎች ውስጥ ከጎኑ ቆመው የታገሉና መስዋዕት የሆኑ አርበኛ ሙራንን ያፈራች ሀገር በተቃራኒው ከጠላቶቿ ጋር አብረው የትግሉ ጋሬጣ ሆነው ፍጅት ያካሄዱባት ቅጥረኞችም ነበሯት አሁንም አሏት። ዳብዛኞቹ የዘመኑ ወጣት ሙራንን የተንደላቀቀ ኑሮውን ንቆ ከቤተሰቦቹ ጭሰኞች ጋር በወላጆቹ ስርዓት ላይ ያመጸውንና ለራሱ መብትና ነጻነት ቤዛ ሆኖ ያለፈውን ጥላሁን ግዛውንና ዘመኖቹን ያየ ህብረተሰብ ዛሬ ፕሮፌሰር መስፍን ወልደማርያምን መሰለ መሰሪ የየዘመኑ አምባገነኖች ወዳጅና ጎጆ አውጪ እያየ ነው። ዝባችንን ዘመን ተሻጋሪ የለውጥና ያመጽ ህግን የነደፈ ምጡቅ የሃፋን ሰማታት ትውልድ ባየበት አይኑ ለረባ ላረባው ጉዳይ ከፕሌቶ እስከ አርስቶትል እስከ ሶረን ከርኪጋርድ ሲጠቀስ የሚውል ነገር ግን መሰረታዊ የሥርዓት አፈረጃጀትና የመንግስት ባህሪ ግንዛቤ ቅጣምባሩ ጠፍቶበት አብይ ጥሩ ሰው ስለሆነ ያሻግረን የሚል የፍልስፍና ዶክተር በትዝብት አድምጧል። ዝርዝሩ የትየለልህ ነው። የሀገራችን ምሁር ለየዘመኑ አምባገነን ስርዓቶች መገዛት እንዲቀለለው የሚል አንድ በጉዳዩ አንጀቱ ያረረ ዜጋ በብስጭት አብዛኛው በሀገራችንም ሆነ በዲያስፖራው ያለው ምሁር ለዲግሪ ማሟያ አንድ ወይም ሁለት የመገዛት ጥበብ ወይም ዲ አርት ኦፍ ሰብሚሽን የሚል ኮርስ ሳይወስድ አይቀርም ያለው ሲያንሰው ነው ያስብላል። ለነገሩ ፕሮፌሰር መስፍንን የመሰሉ የመገዛት ፖለቲካ ቅድማያት ያልተቋረጠ መላ ወይ ዱላ ስብከትም ሚናው ያርበኝነት እሴት ነውር በማድረግ ትውልድን በመቻቻልና ስልጡን ፖለቲካ ስም ግፍን አሜን ብሎ እንዲቀበል የሚያመቻች የትግል መንፈስ መስለቢያ ነው። ወነተኛው ምሁር በየዘመኑ እንደማይኖርበት ማህበረሰብ ፖለቲካውና ባህላዊ ሁኔታ የተለያየ ሐላፊነትና ሚና ቢኖረውም በአጠቃላይ የሚያመሳስለው የውል ባህሪ ያለው ያው ምሁሩ ምንጊዜም በማንኛውም የሰው ዘር ላይ የሚካሄድ ፍትህ አልባነትን አገልጋይነትና በደልን ማንንም ያድርገውማ አምርሮ መታገሉና ከግፉዋን ጎን መቆሙ ነው። በርግጥ ዛሬ ታላላቅ ኮርፖሬሽኖች በአለማችን ፖለቲካ እጅግ ከፍ ያለ ተጽዕኖ ያሳደሩበት ዘመን ነው። በሌላ በኩልም ባብዛኛው የምሁሩ ክፍል የቀደመው የምሁር ትውልድ የነበረውን ዓለም አቀፋዊ የፍትህ ተሟጋችነትን የመሰለ ክብርና የተቀደሰ መግለጫውን ዘንግቶ የነዚህ ብሔራዊ ጥቅም ወይም ናሽናል ኢንተረስት ሽፋን የራሳቸውን ጥቅም ለማሟላት ከገዛ ሀገራቸው በማለፍ ድንበር ተሻጋሪ ጦርነት የሚያካሂዱ ኮርፖሬሽኖች አገልጋይ ሆነው በደካማ ሀገራት ላይ የሚያካሂዱት ፍጅትና ሀገሬ ማፍረስ ወንጀላቸውን ያየቃ ወይም ጀስቲፊኬሽን ወደ ማፈላለግ የቅጥረኝነት ሚና የወረደበት ሁኔታ ላይ ይገኛል። ራሲያን ጋዜጠኞች ስፍር ቁጥር የሌላቸው የገለልተኝነት ገጽታ የተላበሱ የምርምር ተቋማት ስታንፎርድን ጨምሮ አያሌ የምዕራብ ዓለም ታዋቂ ዩኒቨርሲቲዎች ውስጥ የሚሰሩ ምሁራን ዋንኛ አገልግሎታቸው ይህን የኮርፖሬቶች ጥቅም ማስጠበቅ አስተሳሰቦችን በህብረተሰብ ውስጥ እንዲናኙ ማድረግ ሲሆን በተጓዳኝም የዚህ ዓለም አቀፍ ኮርፖሬት ግስጋሴን በአድናቂነት የተፈረጁ ሀገራት አልገዛም ባይ መሪዎችንና እንደ ፍልስጤም የነጻነት ትግል ያሉን ቅስቀሳዎችን ራሳቸው በፈጠሩት የሽብርተኝነት መስፈርት በአሸባሪነት በመመደብ ማለቂያ ለሌለው ኢኮኖሚያዊና ወታደራዊ ማቀም ማድረጋቸውን እስከመደገፍ ይደርሳሉ። ዛሬው ዓለማችን በ1930ዎቹ የስፔንን ሪፐብሊክ ከፍራንኮ ፋሺዝም ለመታደግ ከየሀገሩ የተመመውን የኢንተርናሽናል ብርጌድ ጸረ ፋሺስት ትግልን ለመርዳት ህይወታቸውን የሰጡ ድንቅ ጸሐፊዎች፣ ጋዜጠኞች፣ የፊልም ጥበብ ባለሙያዎችና የተዋጣላቸው ሙዚቀኞችን አይነት ምሁራን ማግኘት ቀላል አይሆንም። ችግሩ ስላልኖረ ሳይሆን ያኔ መሰለ ለፍትህ ራስን አሳልፎ ለመስጠት ሙራዊ ባህል በመመናመኑና ክፉ ስራቶች በያቅጣቸው የሚያደርሱት ጫና ቀላል ባለመሆኑም ነው። ወደ ተነሳንበት ስንመለስ የሀገራችንን ምሁራን ሚና፣ የህዝባችንን የዘመናት ጥያቄ ከሆነው የሽግግር ጥያቄ ጋር ማንሳት አስፈላጊ የሚሆነው ጥያቄው በደርግና በሁለቱም የውያኔ ስርዓተ ቅርጾች ህዋትና ኦዴፋ ተግባራዊ ሊሆን ባለመቻሉ መዘዙም ትውልድን በጨረስ ሰፍጅትና አስካውንም በቀጠለው ሰቆቃ ብሎም ወደ ሀገር መፍረስ ደረጃ ለደረሰው አሰቃቂ ጉዞ በድርጅትም ሆነ በግለሰብ ደረጃ የምሁሩ አንድ ክፍል ከሃዲሚና እጅግ ከፍተኛ የነበረና አሁንም ቀጥሎ ያለ የህዝቡ መርገም በመሆኑም ነው። ከዚህ በላይ እንደቀድሞ የመብት ትግል በሀገር አድኑ ትግል ዘረኛና አምባገነኑ ስርዓትን ስንታገል ትግሉ ከካሃዲና ባንዳ ሙራን ጋር መሆኑንም ዳግም ለማስረገጥ ነው። በሀገራችን የሙራንን ሚና ለመመዘን ዋናው መስፈርትም ከየዘመኑ አምባገነን ስርዓቶች ጋር የነበራቸውና ያላቸው የቀጥታም ሆነ የተዘዋዋሪ ግንኙነት ነው። በሌላ በኩል ከአምባገነን ስርዓቶች ጎን በመቆም የህዝብን ትግል ያመከኑና እነዚህ ስርዓቶችን አይከፍሉ ዋጋ ከፍለው የታገሉትንና የታገሉ ያሉትን የሃፓና ሌሎች ሀገር ወዳድ ምሁራንን በአንድ ጨፍልቆ እርስ በርስ የተጠፋፉ ትውልድ የሚለው በእነዚሁ ጸረ ህዝብ ስርዓቶች የተፈበረከው ውሸት ከዚህ መመዘኛ አኳያ መታየት ይገባዋል ለማለትም ነው። የሽግግር ስርዓት ጥያቄ ማለትም የጊዜያዊ ህዝባዊ መንግስት ጥያቄ ለመጀመሪያ ጊዜ በሀገራችን ህዝባዊ ትግል እንደመፍቴ በፖለቲካው መድረክ ብቅ ያለው በ1966 አብዮት ፍንዳታ ወቅት ሲሆን ጥያቄውን በቀዳሚነት የሃፓን ሳው እንጂ ለተወሰነ ጊዜም ቢሆን በሀገር ውስጥ ይንቀሳቀስ የነበረው መይሶን የተባለም ቡድንም አራምዶት ነበር። ይሁን እንጂ ኃይሌ ፊዳኔ መሰሉ የቡድኑ መሪዎች በስደት ይኖሩ ከነበሩበት ከአውሮፓ እንደተመለሱ ከደርግ ጋር ተደራድረው የሀገር ቤቱ መኢሶን አመራር ይታገለለት የነበረውንና በመሰረቱ ጸረ ደርግ የሆነውን የጊዜያዊ ህዝባዊ መንግስት ጥያቄ እርግፍ አርጎ በመተው የደርግ ስርዓት አጋር ብቻ ሳይሆን አንድ አካል አንድ አምሳል በመሆን ታሪክ በዘግናኝነቱ ከሚያስታውሳቸው የፍጅት ሰቆቃዎች አንዱን ሊፈጽም በቃ። የዚያን ፋሽስታዊ ክህደት ታሪክ ውጤት የዛሬቱ ኢትዮጵያ ናት። ይኸው ከደርግ ጋር መስራት ይቻላል የሚለው የተሳሳተ የትግል መስመር ከመኢሶን አልፎ የሃፓን የመጀመሪያው አንጃም ክስረቱ ተጋልጦበት በድርጅቱና በሀገር ላይ ታላቅ ጉዳት ያደረሰ የፋሽስቶች ፍጅት ተባባሪ ሆኖ ወደ ታሪክ ትቢያ ተጥሏል። እንደዛሬው ሳይሆን ያኔ በ60ኛዎቹ አመታት ደርግ አመታት ያለው ጥልቅ በሆነ ዕውቀት ላይ የተመሰረተ በመርህና በመሰረታዊ ፖለቲካ ጥያቄዎች ዙሪያ ውይይት ማካሄድ አቋም ለመያዝና የትግልን አቅጣጫ ለመወሰን በድርጅትም ሆነ በግለሰብ ደረጃ የጦፈ ክርክር ማካሄድ ባህልና ግዴታም ነበርና የሽግግርን ጥያቄ አስመልክቶ ከፍ ያለ ትንቅንቅ መካሄዱ የነበሩ የሚያስታውሱት ነው። ክርክር በዋናነት ደርግና መኢሶን በአንድ በኩል የሃፓ በሌላ በመሆን ጎራ ለይተው የተፋለሙበት ሲሆን የሃፓ አቋም መነሻ የህዝባዊ አብዮት ዋና አላማና የህዝባችንንም የዘመናት ጥያቄ የሆነውን የህዝባዊ መንግስት መስረታ አምባገነን በሆነው የደርግ መንግስት ስር እውን ሊሆን ከቶ አይችልም። ስለዚህም ለዚህ ህዝባዊ መንግስት መመስረት ሁኔታዎችን የሚያመቻች ሁሉም ኃይሎች የሚሳተፉበት ደርግን ጨምሮ ጊዜያዊ ሽግግር መንግስት የሽግግር ሂደት መመስረት አለበት የሚል ነበር። ይሁን እንጂ ደርግና መኢሶን ጥያቄውን አምርረው የተቃወሙ ሲሆን ለተቃዋሚዎችም ያቀረቡት ለተቃውሟቸውም ያቀረቡት ማጠያየቂያ ደርግ የነውስ ከበርቲ አቤታዊ መንግስት በመሆኑ ግራ አመለካከት ባላቸው ተራማጅ አባላቱ ተጽዕኖ ዲሞክራት ሊሆን ይችላል የኛም ግዴታ ይህንኑ የግራ ክፍል ያጠናከረን ቀኝ አዘንባይ የሆነውን አዳሃሪ ቡኑን ማዳከም ነው የሚል ነበር። እዚህ ላይ ሜሶን ግራ ያላቸው ፋሽስቱን መንግስቱ ኃይለ ማርያምንና የቅርብ ተባባሪዎቹ እንደነበረ ማስተውሱ አስፈላጊ ይሆናል። የም ሂሳዊ ድጋፍ በመባል የሚታወቀው ሜሶን ድርግን የደገፈበት የፖለቲካ ቀመር ሲሆን ኢሃፓ ሂሳዊ ድጋፍ ትክክለኛ መጠሪያው ድጋፍ ብቻ ነው በማለት በአምባገነን መንግስት ስር ወደ ዲሞክራሲያዊ ስርዓት ሽግግርን መመኘት ቅዠት ብቻ ሳይሆን ክህደትም ተለጣፊነትም ሲል ኮነነው። ታሪክ የመሰከረውም ይህንኑ መራራ ሀቅ ነው። ይህ አጋጣሚ በዘመናዊ የኢትዮጵያ የተቃውሞ ትግል ታሪክ በተለይም የኢትዮጵያ ተማሪዎች ትግል ያፈራውና በሜሶን ዙሪያ የተሰባሰበው አንዱ የሞሮ ክፍል ከፋሽስታን ባገነን መንግስት ጎን በመሰለፍ የህዝብን የኖረ የመብት ትግል ተጻሮ በመቆም ከዘመኑ ሙራን ህዝባዊ ዲሞክራሲያዊ ገንተኝነት አቋምና ባህል በማፈንገጥ የአምስቱን አመታት ጸረ ፋሽስት አርበኝነት ዘመን እንቁላል ነጋዴዎችን የክህደት ታሪክ ደክሟል። ለነዚሁ የሞሶሎኒ ዘመን ሀገር ካጆች የተሰጠው መጠሪያ ለሜሶንና መሰል ካድሬ ምሁራን አልተነፈገምና እነሆ እስከዛሬም ባንዳ በሚል ትክክለኛ መገለጫቸው ይታወቃሉ። ሜሶን የጊዜያዊ ህዝባዊ መንግስትን መመስረት የተቃወመበት ሌላው ነጥቡ በኢትዮጵያ ህዝባዊና ዲሞክራሲያዊ መንግስት ከመመስረቱ በፊት ህዝቡ መንቃት መደራጀትና መታጠቅ አለበት፣ አሁን ግን ለዚህ ብቁ አይደለም የሚል ከፈረሱ ጋሪውን ያስቀደመ ስልት ነበረ። ከተወነ ስለ ዘመናት ባካሄደው ትግል ገናና ይባል የነበረውን የነበረን ስርወ መንግስት የገረሰሰ ህዝብ እንዴት ለዲሞክራሲ በይቁ አይደለም ይባላል። ለዚህም የሃፓ ምላሽ ህዝቡ ለመንቃት በመጀመሪያ ገደብ የለሽ ዲሞክራሲያዊ መብቱ መከበር አለበት የሚል ሆኖ መብቱ የተከበረለት ህዝቡ ለመንቃት ሙግዚት አይፈልግም የሚል ነበረ። ሜሶን ንቃት ሲል ደርግን በጭፍን የሚደግፍ ካድሬ ማምረት ማለቱ ነበር። ይሁን እንጂ ውሎ ሳያድርም ታሪክ እንደመሰከረው ሜሶን ከደርግ ጋር መስራት ይቻላል በሚል የተከተለው የተሳሳተ የትግል መስመር ራሱ እንዲወለድ በረዳውና ኢሃፓን ለማጥፋት በፈጠረው የሽብር ማሰሪያ ማክሲሚሊዮን ሩብስፒየር እንደተባለውና ራሱ በፈጠረው ጊሎቲን እንደተቀላው የፈረንሳይ አብዮት መሪ ህይወቱ ሊበላ ችሏል። ዛሬስ ምን ላይ ነን? የሙሩስ ሚና ምን ይመስላል? ታሪክ በተደጋጋሚ ራሱን በደገመበት ኢትዮጵያ ይኸው የሽግግር ጥያቄ አሁንም ይመላሽ ያለህ ያለ የኦዴፓን አምባገነን ስርዓት ያስጨነቀ ይገኛል። ከቀደሙት አምባገነኖች ታሪክ አልማር ያለው አዲሱ ሹም እንደጠበቀው ጥያቄውን ያፈነው እኔ አሻግራቸዋለሁ በሚል ህብረት አዘልባዶ ቃል ነው። ውጤቱም እየታየ ነው። በሚገርም መልኩ እንደ ትላንቱ ሁሉ በዚህኛውም ዙር ይህንን አሉታዊ ምላሽ ደግፈው ከኦህዴድ ወያኔ ስርዓት ጎን የቆሙት ተማርን የሚሉት ዜጎች ናቸው። ከቀደሙት የባንዳ ስብስብ ያሁኑ የሚለየው ባሳፋሪ ደደብነቱና ሀገር በቁማ እስክትፈርስ መጨከኑ ነው። በዚህም ጸረ ኢትዮጵያ ስብስብ የዘመነ ደርግ ርዝራዥ ወንጀለኞች በብዛት ተቀላው ቀላውታል። የትላንት ወንጀላቸው ስለሚያባንናቸው የአምባገነን ስርዓት መቀጠል የህልውናቸው ዋስትና ነውና የትላንት መብት ትግል አፋኞች ዛሬ ሀገርን ያፈራረሰ ላለ ስርዓት ማደራቸው የሚመሰክረው እንደ ሀቅ ጸረ ህዝቦች አንዴ በህዝብ ደም ከታጠቡ በንሳ ስርየት ማግኘት አይሆንላቸውም። የመጀመሪያው ኦሪጅናል ሲን ኃጢአት እስከ መቃብራቸው ይከተላቸዋል። ዛሬ ማንንም ሊክደው በማይችለው ሁኔታ ማንነቱ የተጋለጠው የአብይ ኦዴፓ የጥፋት መንግስት ወደ መንበረ ስልጣኑ ከመምጣቱ ቢያንስ አንድ አመት ቀደም ብሎ የጎንደሩና የኦሮሞ ኢትዮጵያውያንን ጸረው ያነ ህዝባዊ ትግል ግለቱ እንዳይቀዘቅዝ አቅጣጫውንም ሳይስት ቀጥሎ ዘረኛውን ስርዓት በማንበርከክ ህዝባዊ ሽግግር ኡን እንዲሆንና ኢሃፓና ሀገር ወዳድ ኃይሎች የጣሩ ቢሆንም የጸረ ኢትዮጵያዊ ኃይሎች ምራቢያንና አረቦችን ኮያኔ ጋር ባደረጉት የጓዳ ሴራ ለውጥ መጣ በሚል ማጭበርበሪያ ትግሉ እንዲዳከምና ወያኔንም እንደ ስርዓት ከውድቀቱ እንዲድን አስችለውታል። በዚህም የታሪክ አጋጣሚ የሚሁሩ ዜጋሚና በተደራጀ መልኩም ሆነ በግል እጅግ በሚያሳፍር መልኩ ህዝብንና ሀገርን በመክዳት ከአብይ አህመድ ኦዴፓ ወያኔ ቡድን ጋር በመተባበር እውን ሊሆን ይችል የነበረን መልካም የሽግግር ሂደት እድል አጨልሟል። ሽብር ያልተቋረጠባቸው ያለፉት ሁለት የኦዴፓ አመታት ቀደም ያሉ ወንጀሎች ችን አፍረስተውን ካልሆነ የጎንደሩንና የኦሮሞ ኢትዮጵያውያንን ህዝባዊ አመጽ ካሁን አሁን ይቀዘቅዛል በሚል ጭንቀት ይከታተሉ የነበሩ መስፍን ወልደ ማርያምና ብርሃኑ ነጋ መስል ቅጥረኛ ሙራን የትግሉ ግለት ባጀረ ቁጥር ወነተኛ ማንነታቸውን ለሚያውቃቸው ጭምር ጋህድ ሆነበት አጋጣሚ ነበር። ወለም መንግስትን ወራፊ በመምሰል ደፋር ተቋሚ ነኝ ማለት የሚከጅሉት አዛውንቱ መስፍን ትግሉ ግለት እየጨመረ አማራውና ኦሮሞ አንድነን ብሎ እጅ ለእጅ ሲያያዝ መንግስትም ተቃዋሚዎቹም አገራጥናቸው ብለው መኮንኑን ተያዙት። አቁ ግን ህዝባዊውን ትግል የማጥላላት ዘመቻ ነበር። 27 የሽብር አመታት ሲያጠናክሩ ለኖሩ ታዛውን ሀገር የምትፈርሰው ህዝቡ ለነጻነቱ ሲያምጽ ነው። መስፍን በ1991ዱ የለንደን ኮንፈረንስ ከሌላኛው ቅጥረኛ አንድሪያስ ሸቴ ጋር በመሆን ለንደን ድረስ በመጓዝ ኢሃፓ አባል የሆነበት ኢዳሃቅ ድርድሩ ላይ እንዳይሳተፍ ለመራባያኑ አቤቱታ እንዳቀረቡና የተመኙትንም እንደተፈጸመላቸው በይፋ ተናግረዋል። ዘመነ ደርግ 60ዎቹ ያጻይ ለስላሴ ባለስልጣናትን ፍጅት ያመቻቸው መርማሪ ኮሚሽን ዋና ኃላፊ የነበሩት መስፍን ወልደ ማርያም በዘመነ ወያኔ በሰባዊ መብት ተሟጋችነት ሽፋን ደርግ ባዋጅ ያካሄደውን ትውልድ የፈጀ ሽብር አላየውም ከማላታቸው ሌላ ወያኔ ደብዛቸውን ስላጠፋቸውና የኢሃፓ ባላት ድምጻቸውን እንዲያሰሙ ቢጠየቁ አሻፈረኝ በማለት የፖለቲካ ተልኳቸውን እንደተወጡ ዛሬ ለማንም ግልጽ ነው። አዛውንቱ መስፍን በደርግ ውድቀት ማግስት በኢትዮጵያ ልጆች ደም ላይ ተረማምዶ አዲስ አበባ የገባውን ወያኔ ቤት ለምቦሳ ብለው ከሰገዱት የሙህራን መንጋ ዋንኛው ሲሆኑ መለስ ዜናዊ በተገኘበት አንድ የቴሌቪዥን ፕሮግራም ላይ ቀርበው በህይወቴ እንዲህ ያለ ዲሞክራሲያዊ መንግስት አይቼ አላውቅም የሚል አሳፋሪና ትውልድ ተገዥነትን አሜን ብሎ እንዲቀበል የሚገፋፋ አስተያየትን ሰጥተዋል። አድርባይ ምሁራንን አምባገነን ስርዓቶችን በማገልገል ካደረሱት በደሎች አንዱ አዲሱ ትውልድ ወነተኛ ታሪኩን እንዳይወርስ የተሳሳተ ትርክት እየተጋተ እንዲያድግ ማድረጋቸው ነው። በዚህ ኩይሚና በግንባር ቀደምትነት ከመጠቀሱት ውስጥ መሳይ ከበደ የተባሉት የቀድሞ የኢሰፓ አባልና የፍልስፍና ዶክተር ይገኙበታል። ዶክተር መሳይ ዛሬ የምራብ ዲሞክራሲ ጠበቃ ነኝ ሲሉ ለማያውቃቸው አዲስ ትውልድ ጊዜያዊ ማጭበርበሪያቸው የስ ሰራላቸው ቢመስልም ግለሰቡ በኢትዮጵያ የመጨረሻው ሶሻሊስትና ሪዮተ ዓለሙ ባለም አቀፍ ደረጃ ከስራ ውጪ እስኪሆን ድረስ ታማኝ ካድሬ እንደነበሩ ይታወቃል። በደርግ ዘመን ካድሬ ምሁርነታቸው ተመራማሪዎቻቸው ቸውን ለሶሻሊዝም ህይወታቸውን እስከ መስጠት ታማኝ እንዲሆኑ የተውቱ የነበሩት እኚህ ሰው ደርግ በወደቀ ማግስት መለዩዋቸውን በመቀየር ጸለ ሌኒኒስቶን ኩ በማለት ላለፉት 20 አመታት ሳያሰልሱ የኢትዮጵያ ተማሪዎችን ትግል ታሪክ በማጣመም የ1966ቱን አብዮት የአጼ ኃይለ ሥላሴ የጭቆና አገዛዝ የወለደው ህዝባዊ አመጽ ሳይሆን በስነ ልቦና ቀውስና ቀቢስ ተስፋ የተዋጡና በምዕራብ ዓለም ትምህርት ያንጎል አጠባ የተካሄደባቸው ወጣቶች በኖረ ባህላቸው ላይ ያካሄዱት አመጽ ነው የሚል እጅግ ከእውነት ጋር የተጣላ አስተሳሰብ ሲያስራጩም ኖረዋል። ያ ብቻ ሳይሆን ሌኒኒዝም ብቻኛው ያንባገነንነት ጎዳና ነው በማለት እጅግ የተሳሳተ ንድፈ ሐሳብ እየሰነዘሩ ሲሆን ስህተታቸውን ለማመን ድፍረቱ ባይኖራቸውም ከፍ ያለ ተቃውሞ ገጥሟቸዋል። ሂትለር፣ ሞሶሎኒና ፍራንኮ ሌኒኒስቶች አልነበሩም። በህዝብ የተመረጠው ማርክሲስቱ ዲሞክራት ሳልቫዶር አዩንዴን በመግደል መፈንቅል ያካሄደው ፋሺስቱ አውግስቶ ፒኖቼ የሌኒኒዝም ተማሪ አልነበረም። ዶክተር መሳየንን አከተፋፋተ ንድፈ ሐሳባቸው ጋር እንዴት እንደሚያስታርቁት የሚያውቁት እሳቸው ብቻ ናቸው። ዶክተር መሳየ የኢደፓውን ሹም ወደ ስልጣን ከመምጣቱ በፊትም ሆነ በኋላ ይህንኑ ካድራዊ አቋማቸውንና አመለካከታቸውን ይዘው ይቀጥሉ ሲሆን የሚያራምዷቸው አስተሳሰቦች ሁሉ ተገዥነትን የሚሰብክና ህዝባዊ አመጽን በእጅጉ የሚኮንን ነው። ለምሳሌ የሚያል ባዲሱም ሹም የመጀመሪያ ወራት ገደማ በቡራዮ ለገጣፉና ሌሎችም ከተሞች ኦሮሞ ባልሆኑ ነዋሪዎች ላይ የደረሰውን ፍጅት ከማውገዝ ይልቅ ከዚህ ከፋ ሊሆን ይችላል እንደነበረና አመስጋኞች ልንሆን እንደሚገባን በሰፊው ጽፈውበታል። ምንም ይሁን ብቻ አብዮት ከኛ ይራቅ ባይናቸው የመገዛት ፖለቲካ ሌላው አቀንቃኝ ዛሬ ሀገርና ህዝብ ከመቼውም ጊዜ በላይ ድረሱልን ይያሉ ሲጮሁ ድምጹን ያጠፋው ምሁር አማራና ጉራጌው እንደዶሮ አውሬ የታደነ ሲገደል እንደ ሹም አልሰማንም ያሉ መዳረሻቸው እስከዛሬው ያልታወቀው የደምቢዶሎ ዩኒቨርሲቲ አማራ ወጣቶች ጉዳይ አዲስ አበባን ጨምሮ ከየመኖሪያ ቀየው የሚፈናቀለው ህዝብ ጉዳይ ምንም ያላስጨነቃቸውና ድምጻቸውን አጥፍተው የከረሙ የአማራ ምሁራን ሰሞኑን በሹሙና ወደኞቹ መካከል በተካሄደው የስበርስ የስልጣን ጸብ ሹሙን በመደገፍ ከጎንነ የሚል ደብዳቤና የድጋፍ ሰልፍ ጃርን በመቃወም ሽፋን በማካሄድ ላይ ናቸው። ሌላው ማፈሪያ ወያኔ ኢሃፓን የሚያወግዝ መጽሐፍ ሲያጽፍ የስብሰባ አዳራሽ ከመዘጋጀት ጀምሮ የፓናል ውይይትና የሬዲዮ ቲቪ ኢንተርቪው በማቀናጀት ያንድ ሰሞን ቀውጥ የሚፈጥሩት የአዲስ አበባ ዩኒቨርሲቲ ሙት ሙራን ይሁሉ የመከራና የመከራዶፍ በሀገር ላይ ሲዘንብ ካንድ ዶክተር በስተቀር የመቃብር ደጅ ዝምታቸው ብዙ ይናገራል። የተማረ ግደለኝ ሲል ለተማረ ያለውን አድናቆት በማሞካሸት ይገልጽ የነበረውን የህዝባችንን አባባል ምሁሩ ቃል በቃል ወስዶ ተግባራዊ ያደረገው ይመስላል። የትላንቱ የደርግ ዘመን ምሁር በቀጥታ የፈጀው ሲሆን የዛሬው ደግሞ ከፍጅት አልፎ ሀገርን በማፈራረሱ ተግባር በድፍረት ተባባሪነቱን ያሳየ ነው። በርግጥም የተማረ ገደለን ሽግግር ሂደት አስፈላጊነት ዛሬ ከመቼውም ጊዜ በላይ እየጎላ መጥቶ ጥያቄውን ፍራአቱ ሳይቀር ሊከደው ከመቻልበት ወቅት ላይ በመدرسው በቀጠረኞቹ አማካኝነት መፈክሩን ሰርቆ የኢስሙላ የሽግግር መንግስት ይመስረት ማስባል የጀመረ ሲሆን በሌላ በኩል ነባሩ የውያኔም የሻቢያም ቀጠረኛ ብርሃኑ ነጋ ሽግግር ያስፈልግም የሚል የሹሙን አሻጋሪነት የሚያጸድቅ ከሱ የሚጠበቅ ሐሳብ ሰንዝሯል። ብርሃኑ ለዚህ ሐሳቡ የሰጠው ምክንያት ሽግግር የሚያስፈልገው ባቤታዊ ለውጥ ወቅት እንጂ ለጥገና አይደለም የሚል ነበር። ብርሃኑ ሊነግረን የሚፈልገው ግን ሹሙ ወደ ስልጣን የመጣበት ዋናኛው ምክንያት ህዝባዊውን አመጽ በማኮላሸት ሽግግርን አስቀርቶ ስርዓቱን ለማስቀጠል መሆኑን ነው። እሱን ተናገረውም ቀረ ሀገር በሁሉም መስክ እየታመሰች የሹሙም ስልጣን ከእለት እለት በጠፈንጃ አፈሙዝ ላይ ብቻ እየተንጠላጠለ ሲሆን ከመቼውም ጊዜ በላይ የጊዜያዊ ሽግግር መንግስት አስፈላጊነት ሊያልፉት የማይችል ወደ ሰላምና ዲሞክራሲ የሚወስደን ሀገርን ከፍራሽ አድኖ ካግላይ ስርዓት ወደ ሁሉን አሳታፊ ህዝባዊ ስርዓት የሚያሸጋግር ብቸኛ መንገድ ነው። ድል ለኢትዮጵያ ህዝብ። ጊዜያዊ የሽግግር መንግስት በህዝብ ትግል እውን ይሆናል።
ስልቻ ቀልቀሎ ቀልቀሎ ስልቻ ስልቻ ቀልቀሎ ቀልቀሎ ስልቻ ለኛ የተሰጠን ያለን አንድ ምርጫ መቀደስ የሌለው መደማመር ብቻ ስልቻ ቀልቀሎ ቀልቀሎ ሄዲያ ቢገነበጥ በርኖስ ያው በርኖስ ያለብን መከራ የሀገራችን መቀነስ በሌለው ያዝነው መደመር ያለው ሶስት መንግስት ማንስር እንደደረ ካላይ አብያ ፍለፊቱ ጁሃር ሐላው ደብረት ይሆን አቤቱ ፈጣሪ አቤቱ ያ ረቢ እንዴት ነው ይሆን ይቅርታ ተራው ቃል ለተበዳይ ካሳ ፍጹም ላይ ታሰብ ከቶም ላይ ነሳ አኖሌን መርቆን ክፉን ደብቆ አፉ በሉኝ ሳይል አይገባ ንስሐ ሲያፈስ የነበረ የሰው ደም እንደውሃ ኡስታዙን ዲያቆኑም ያነሳ አስተምሩ ቄሱ ቀሳውሱ ሼሁና አቡኑ ፓስተሩ እንኳኑ ቁጭ ብሎ ሳይመጡ ባጋቡን ስለት ስለተደመሩ ወያኔን የሚያክል ክፉ ነፍሰ በላ ህፃናት ጨፍላቂ በድምር ተስታኮ ሳይው ሳይሆን ተጠያቂ አፏን በአደባባይ ድንድ ተሰቀለ ንስሐም እንደዛ በኬሻ ታጅሎ ከጉርጓር ተረታ እናም እኮ መጤና ነፍጠኛ በሚል ተፈርጀው ገደል ለተጣሉ በመንጫ ተቆርጠው ይቅርታ ሳይተፈን ሮጠን በመደመር ቡራይ እንደገምነው ልክ እንደበደኑ አስፈናው ህዝባያ መጥላይ በረዶ ከምረን ያለምንም ጥይት በፎቶ ተማርከን አገርንም ያከራሳልፈን ሰጠን ሻሻመን ያዋታን በሞታ ጨልመን እርጉዝ ተደፈረ የተገላም ተጣለች አራስ ከነደሟ እንቡጥ ጥላሮች ስልቻ ቀልቀሎ ቀልቀሎ ስልቻ እኛ የተሰጠን ያለን አንድ ምርጫ መቀነስ የሌለው መደማመር ብቻ ዳኛ በሌለበት ወጣቱ ተገሎ ሬሳው ክብራቱ ድጋሚ ተሰጥቶ ህዝብ ደማነባ ዓለም አለቀሰ ጀግሩን እየነጨ ያለ ርህራሄ ዓለምንም ሀፍረት ዘረኛው ፈነጨ አፏን ተቀበረ ንሳም ተነነ ነፍስም ዋጋጣች ደምም ቀለመ የሟች ቤት ጨለመ ገዳይ ቤት አበራ መቀነት የሌለው እንዲህ ነው ደመረ ቢገነበጥ በርኖስ ያው በርኖስ ያለብን መከራ የሀገራችን መግደል ፈሪነት ነው የሚሰጠን ምክር ገነት እንድንገባ ተጠምቀን በድምር ህይወት እየገበርን አንድም ሳንሰነት እናም ሟቹ ወደ መሬት ገዳይ ወደ ጣራ እነሆ ያለ ግንድ ነው ድመራ በእኛ ደም አጣቅሶ መጣፍ በገጃ እንግዲህ ኢህአዴጎች የተማረ በሬ ቀንበር ከረባቱ ከርሱን የሚሞላ እየተባላንቱ እስካላችሁ ድረስ የተጧሪ ወንበር ሰብስቦ የሚያጭድ ክምሮ የሚወቃ ታዛዥ ወታደር እምቢኝ በግሞቶ ሺህ ብሎ ተገዥ እስካልጠፋ ድረስ አቦ ይመቻችሁ ሲያሻችሁ ባህያ አርያም በፈረስ ዘርዘር አርጎንና እኮ ዘርዝሩብንና እናንተ ታረሱ እኛም እንታረስ ፍሬው ከገለባው ተጣርቶ ሲቀነስ ስልቻ ቀልቀሎ ቀልቀሎ ስልቻ እኛ የተሰጠን ያለን አንድ ምርጫ መቀነስ የሌለው መደማመር ብቻ አዎ መቀነስ የሌለው መደማመር ብቻ
ይላልን ታረክ የልብ ሰርቶ ይቅርበሉኝ من استعطفه من بدل كون بمعنى الثاون علي اني امون ايمن فهون دم فارك يكر فاركو يالو مراكك اقول ناو كانت مبشاشك